ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 19 2013 ዓ.ም ዝግጅታችን ጀመረ። የአማራ ክልል ፕሬዝዳንት አገኘው ተሻገር በህዋት ተከፈተ ያሉትን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚል ለጠሩት ዘመቻ የክተት ጥሪ አድርገዋል። ዘገባ ይኖረናል። በተለያዩ የኦሮሚያ ከተሞች መሰንበቻውን ለኢትዮጵያ መከላከያ ኃይል የድጋፍ ሰልፎች ተካሂደዋል። እነዚህን ሰልፎች የተመለከቱም ዘገባ ይኖረናል። እነዚህንና ሌሎች ዘገባዎችን ለምሽት ፕሮግራማችን ይዘናል። ታዳምጡቸዋላችሁ። እነስተልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን ለሰዓቱ ዋና ዋና የዓለም ዜና ወደ ተመደበው ሰዓት ተሰጣችሁ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የቱኒዚያ ፕሬዝዳንት ጠቅላይ ሚኒስትሩንና ካቢኔያቸውን ትናንት እሁድ ማባረራቸው ተገለጸ። እርምጃው የፖለቲካ ቀውሱን ያባባሰው ሲሆን በሀገሪቱ ዋና ዋና ከተሞች በፕሬዝዳንቱ እርምጃ የተደሰቱ ሰዎች ጎዳና ላይ ወጥተው ድጋፋቸውን ገልጸዋል። ተቃዋሚዎች ደግሞ ድርጊቱ ከመፈንቅለ መንግስት የሚቆጠር ነው በማለት ኮንነዋል። የቱኒዚያው ፕሬዝዳንት ካይስ ሰኢድ አዲስ ጠቅላይ ሚኒስትር ሾሜ እየረዳኝ የሥራ አስፈጻሚውን ስልጣን ራሴ እይዛለሁ ሲሉ ተናግረዋል። አሁን በቱኒዚያ የተፈጠረው ቀውስ ሀገሪቱን ለአውሮፓውያን አቆጣጠር በ2011 ዓመተ ምህረት በተካሄደው አብዮት ዲሞክራሲያዊ ስርዓት ከመሰረተች ወዲህ ከተከሰቱት ሁሉ ከባድ ፈተና እንደሆነ ነው የተገለጸው። ዋና ከተማዋ ቱኒዝና ሌሎችም ትላልቅ ከተሞች ውስጥ ነዋሪዎች ጎዳና ላይ ወጥተው በሆታና በመኪና ድምጽ ድጋፋቸውን ሲገልጹ ተሰምተዋል። ፕሬዝዳንቱ ውጥረት ላይ ባለው አስተዳደርና በተከፋፈለው ፓርላማ ላይ የወሰዱት እርምጃ ከህዝቡ በኩል የተሰጠው ድጋፍ ምን ያህል የገዘፈ እንደሆነ ግልጽ አይደለም። ፕሬዝዳንቱም አንድም ሰው የሁከት ተግባር እንዳይፈጽም አስጠንቅቀዋል። በመንግስቱ ቴሌቪዥን በተላለፈው ንግግራቸው ማንም መሳሪያ እንዳያነሳ አስጠነቅቃለሁ ካሉ በኋላ ጥይት በሚተኩስ ሰው ላይ ጦር ሰራዊታችን በአጸፋው ጥይት ይተኩስበታል ብለዋል። የፕሬዝዳንቱ ንግግር ከተሰማ በኋላ ምክር ቤቱ አካባቢ የሚኖሩ ነዋሪዎች ብሔራዊ መዝሙር እየዘመሩ ደስታቸውን በመግለጽ ላይ ሳሉ በርካታ የጦር ሰራዊት ተሽከርካሪዎች ህንጻውን እንደከበቡት የአይን ምስክሮች ገልጸዋል። ባለፈው ዓመት የኮቪድ-19 ወረርሽኝ ሀገሪቱን ኢኮኖሚያዋን ያደቀቀው ሲሆን በአሁኑ ወቅትም የቫይረሱ ስርጭት እጅግ እየተባባሰ ሄዷል። ከዚያ አስቀድሞም በሙስና በመንግስታዊ አገልግሎቶች መዳከምና ስራ አጥነቱ በመባባሱ ብዙዎች የሀገሪቱ ዜጎች በፖለቲካ ስርዓቱ ላይ እምነት እንዲያጡ አድርጎ ቆይቷል ተብሏል። በማህበራዊ መገናኛ የተቀሰቀሰውን የተቃውሞ ጥሪ ከትልልቆቹ የፖለቲካ ፓርቲዎች አንዳቸውም አልተቀላቀሉም። ሆኖም ትናንት እሁድ ነዋሪዎች የተቃውሞ ሰልፍ አካሂደዋል። አብዛኛው ተቃውሞ ያተኮረው በምክር ቤቱ አብላጫ መቀመጫ በያዘው አክራሪ ያልሆነው እስላማዊ ፓርቲ ኢናድሃ ላይ እንደነበረ ተገልጿል። ሴራሊዮን በአፍሪካ ህጉር የሞት ቅጣት እንዳይፈጸም በህግ የከለከለች 23ኛ ሀገር ልትሆን ነው። የሀገሪቱ የምክር ቤት አባላት የሞት ቅጣት እንዲሰረዝና በምትኩ ነፍስ መግደልና የሀገር ክህደትን በመሳሰሉ ከባድ ወንጀሎች የሚፈረድባቸው ሰዎች በእድሜ ይፍታህ እስራት ቅጣት ወይም ቢያንስ በ30 ዓመት እስራት እንዲቀጡ የቀረበውን ህግ ባለፈው አርብ በሙሉ ድምጽ አጽድቀዋል። ሀገሪቱ በርስ በርስ ብጥብጥ ውስጥ በነበረችበት እንደ አውሮፓውያን አቆጣጠር በ1998 በመፈንቅለ መንግስት ሙከራ ተሳትፈዋል ተብለው የተከሰሱ 24 ወታደሮች በጥይት ከተገደሉ ወዲህ ሴራሊዮን ውስጥ በሞት የተቀጣ ሰው አልነበረም። ከዚያ ወዲህ ከ80 በላይ ተከሳሾች የሞት ፍርድ ተፈርዶባቸው ወህኒ ቤት የሚገኙ ሲሆን የሀገሪቱ ፕሬዝዳንት ጁሊየስ ማዳ ቢዮ ህጉን በፍርማቸው እንደሚያጸኑት ይጠበቃል። በሰባዊ መብት ቡድኖች በቅኝ አገዛዝ ዘመን ከተወረሱ የጭካኔ አድራጎቶች አንዱ ተደርጎ የሚታየውን የሞት ቅጣት በህግ የሚሰርዙ የአፍሪካ ሀገሮች ቁጥር እየጨመረ መጥቷል። ባለፈው ሚያዝያ የማላዊ ጠቅላይ ፍርድ ቤት የሞት ቅጣት ህገ መንግስቱን ይጻረራል ብሎ ውሳኔ የሰጠ ሲሆን ቻድም ባለፈው አመት በህግ አግደዋለች። በሰባዊ መብት ተሟጋቹ ቡድን በአምነስቲ ኢንተርናሽናል መሰረት ባለፈው የአውሮፓ 2020 ዓመተ ምህረት በመላው ከሳሃራ በታች ያሉ የአፍሪካ ሀገሮች የሞት ቅጣት የተፈጸመባቸው 16 ብቻ ሲሆኑ በቀደመው አመት ግን 25 እንደነበሩ ተገልጿል። የማሊን የሽግግር ፕሬዚደንት አሲሚ ጎይታን በስለት ወቅቶ ለመግደል በመሞከር ተወንጅሎ የተያዘው ግለሰብ በጸጥታ ኃይሎች ቁጥጥር ስር በነበረበት ባለፈው ሳምንት ሆስፒታል ገብቶ ሳለ ህይወቱ ማለፉን የሀገሪቱ መንግስት ትናንት አስታወቀ። ባለፈው ያንድ አመት ጊዜ ሁለት የመንግስት ግልበጣዎችን ያቀነባበሩት የልዩ ኃይሎቹ ኮሎኔል ጎይታ ባለፈው ማክሰኞ ባማኮ በሚገኝ መስጂድ ጸሎት ላይ ሳሉ አጥቂ በስለት ሊወጋቸው ሞክሮ ምንም ጉዳት ሳይደርስባቸው ማምለጣቸው ይታወሳል። ኮሎኔል ጎይታን የጸጥታ ኃይሎች አጅበው ሲያወጧቸው በሌላ በኩል ወታደሮች አንድ ግለሰብ ይዘው መኪና ውስጥ ሲከቱ የሚያሳይ ቪዲዮ ማግኘቱን ሮይተርስ ዘግቦበት ነበር። ትናንት የወጣው የመንግስቱ መግለጫ ሰውየው እየተመረመረ ሳለ የጤናው ሁኔታ እያሽቆለቆለ በመሄዱ ወደ ሆስፒታል ተወስዶ እዚያ ህይወቱ አልፏል ብሏል። የተጠርጣሪው ህልፈት ምክንያት ምን እንደሆነ ምርመራ እየተደረገ መሆኑ ተዘግቧል። በሌላ የአፍሪካ ዜና ሰሜን ናይጄሪያ ዳሚኒሲ የምትባል ከተማ ካለ ቤተል ባፕቲስት ሁለተኛ ደረጃ ትምህርት ቤት በቅርቡ ከ120 በላይ ተማሪዎች የጠለፉ ታጣቂዎች 28ቱን እንደለቀቋቸው ተገለጸ። የቤተክርስቲያኑ አባቶች ልጆቹን ትናንት በትምህርት ቤቱ ለየወላጆቻቸው አስረክበዋል። ከ80 የሚበልጡት ተማሪዎች አሁንም በታጣቂዎቹ እጅ መሆናቸውን የቤተክርስቲያኒቱ ጉባኤ ፕሬዝዳንት አስታውቀዋል። ከተጠለፉት ተማሪዎች መካከል እስካሁን 34ቱ ከጠላፊዎቻቸው አምልጠው ሚሁን ለቀዋቸው የተመለሱ ሲሆን የተቀሩት ይለቀቁ እንደሆነ አልታወቀም። ታጣቂዎቹ ተማሪዎቹን ለመልቀቅ ለእያንዳንዱ ተማሪ $1,200 ማስለቀቂያ መጠየቃቸው ተዘግቧል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች የዩናይትድ ስቴትስ ዋናው የተላላፊ በሽታዎች ባለሙያ ዶክተር አንቶኒ ፋውቺ በኮሮና ቫይረስ ስርጭት ረገድ ትክክል ባልሆነ ይዞታ እያመራነን ሲሉ ተናገሩ። የዩናይትድ ስቴትሱ የአለርጂና የተላላፊ በሽታዎች ተቋም ዋና ዳይሬክተሩ ዶክተር ፋውቺ ትናንት እሁድ በሲኤንኤን ስቴት ኦፍ ዘ ዩኒየን ዝግጅት ላይ ቀርበው በሰጡት ቃል ከጠቅላላው ሕዝብ 50% አልተከተበም፣ ያ አስቸጋሪ ነገር ነው ብለዋል። ዶክተር ፋውቺ ይህን ያሉት እምቢ አንከተብም የሚሉ ነዋሪዎች በሚበዙባቸው የሀገሪቱ ክፍሎች የቫይረሱ ተያዦች ቁጥር እየጨመረ ባለበት በአሁኑ ወቅት ሲሆን የቫይረሱ ስርጭት እየተባባሰ የመጣው ዴልታ በተባለው የቫይረሱ ዝርያ ሳቢያ መሆኑም እየተነገረ ነው። የፕሬዝዳንት ጆ ባይደን ከፍተኛ የጤና ጉዳዮች አማካሪው ዶክተር ፋውቺ ራሳችንን አደጋ ላይ እየጣልን ነው ብለዋል። ክትባቱን የወሰዱ ሰዎች ዴልታውንም ዝርያ ጭምር በከፍተኛ ደረጃ ይከላከልላቸዋል ብለዋል ዶክተር ፋውቺ። ይሁን እንጂ የክትባት መርሃ ግብሩ ፍጥነት ከሚያዝያ መጀመሪያ ወዲህ ከ80% በሚበልጥ መጠን እንደቀነሰ ነው የተገለጸው። ሎስ አንጀለስንና ሴንት ሉዊስን ጨምሮ አንዳንድ የአሜሪካ ከተሞች ነዋሪዎች የተከተቡም ይሁኑ አይሁኑ ደጅ ካልሆኑ በስተቀር ዝግ ስፍራዎች ውስጥ ያፍና አፍንጫ ጭንብል እንዲያደርጉ አዳዲስ ትዕዛዞችን አውጥተዋል። ሌሎች ከተሞችም ተመሳሳይ መመሪያ ለማውጣት እያቀዱ ናቸው። በሌላ ዜና ቅዳሜ ዕለት በአውስትራሊያ በሺዎች የሚቆጠሩ ሰዎች በኮቪድ-19 ምክንያት የተቀመጡትን የህብረተሰብ ጤና መከላከያ ትዕዛዞች በመጣሳቸው ምክንያት ካሁን ወዲያ ክልከላውን በመቃወም የሚደረጉ ሰልፎችን አንታገስም ሲል የአውስትራሊያ ፖሊስ አስጠነቀቀ። የጤና ባለሙያዎችም በህገወጥ መንገድ እየተካሄዱ ያሉት የተቃውሞ ሰልፎች ሲድኒ ከተማ ላይ እየተባባሰ ያለውን ዴልታ የተሰኘውን ልውጡን የኮሮና ቫይረስ ዝርያ በከፍተኛ ሁኔታ የበለጠ ሊያስፋፋው ይችላል የሚል ስጋት አላቸው። ዘጋቢያችን ፊልመር ሰር ከሲድኒ ያደረሰንን ዘገባ ስመኝሽ የቆየ ታቀርባለች።
በአውስትራሊያ በኮሮና ቫይረስ ምክንያት የተጣሉትን ክልከላዎች በመቃወም ቅዳሜ ለት የተደረገውን ሰልፍ ያስተባበሩትን ግለሰቦች ለሚያዝ የሚደረገው ጥረት እንደቀጠለ ሲሆን እስካሁን በደርዘን የሚቆጠሩ ሰዎች ከፖሊስ ጋር ባደረጉት ግብግብ ምክንያት ክስ ተመስርቶባቸዋል። አንዳንድ ተቃዋሚዎች በሰልፉ ላይ ልጆቻቸውን ይዘው የተገኙ ሲሆን የፊት መሸፈኛ ጭንብል የተጠቀሙ በጣም ጥቂት ሰዎች ናቸው። ፖሊስም በዚህ ህገወጥ ባለው ተግባር ላይ የተሳተፉትን ሰዎች እንደሚያስር አስታውቋል። የጤና ባለሙያዎች እንደሚሉት ሜልቦርንና ብሪስቤንን ጨምሮ በሶስት የአውስትራሊያ ከተማዎች የተካሄዱት ሰልፎች የሰውን ህይወት አደጋ ላይ የሚጥሉ ናቸው። ባለስልጣናት እንዳስታወቁት በዚህ የተቃውሞ ሰልፍ ላይ እስከ 3500 ሰዎች ተሳትፈዋል። ሰልፉ ካበቃ በኋላ ንግግር ያደረጉት የኒው ሳውዝ ዋልስ ፖሊስ ኮሚሽነር ማይክ ፉለር ከዚህ በኋላ ተመሳሳይ ረብሻ ለማካሄድ የሚሞክሩ ከፍተኛ ኃይል ይጠብቃቸዋል ሲሉ ተናግረዋል።
በመጪው ቅዳሜ ተመሳሳይ ሰልፍ ለማካሄድ እቅድ እንዳለ የሚያሳይ መረጃ በበይነ መረብ ላይ ተለቋል። የዚያን ቀን አስቀድመን በቦታ ላይ እንደምንገኝ ለሁሉም ሰው ማስጠንቀቅ እንፈልጋለን። ትታሰራላችሁ። ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ተናግረዋል። እናም እንደዚህ አይነት ባህሪ ዳግም አንታገስም።
በአውስትራሊያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እጅግ ያሻቀበ መሄዱን ተከትሎ በሶስት ከተማ የሚኖሩ ወደ 14 ሚሊዮን የሚጠጉ ዜጎች በጥብቅ ክልከላ ላይ ናቸው። በደቡብ አውስትራሊያ የተጣለው ክልከላ በነገው ዕለት የሚጠናቀቅ ሲሆን በቪክቶሪያ የተጣለው ደግሞ በመጪው 24 ሰዓታት ውስጥ ያበቃል። ሆኖም ላለፉት 3 ወራት በሲድኒና በአካባቢዋ የሚገኙ ከተሞች ላይ ተጥሎ የቆየው ከቤት ያለመውጣት ክልከላ ሊራዘም ይችላል የሚል ስጋት በከፍተኛ ሁኔታ አይሏል። በፊል መርሰን ከሲድኒ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ የኢራቅ ጠቅላይ ሚኒስትር ሙስታፋ አልሃዲሚን በዋይት ሀውስ ተቀብለው ያነጋግራሉ። በውይይታቸው ኢራቅ ውስጥ ያሉት የዩናይትድ ስቴትስ ወታደሮች መጻኢ ጉዳይ አንዱ ትኩረት እንደሚሆን ነው የሚጠበቀው። ለሰዓቱ ያለን ዜና በዚሁ አበቃ።
ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 19/2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማ ማሪክ በዌብሳይታችን amharic.voanews.com በአትቪኦኤamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። የአማራ ክልል ፕሬዝዳንት አገኘው ተሻገር በህወሓት ተከፈተ ያሉትን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚለጠሩት ዘመቻ የክተት ጥሪ አድርገዋል። ፕሬዝዳንቱ ትላንት ባደረጉት ጥሪ በክልሉ ውስጥ ማንኛውም የመንግስትም ሆነ የግል መሳሪያ የታጠቀ እንዲሁም ለግዳጅ ብቁ የሆነ ወጣት ሁሉ ከዛሬ ጀምሮ ይክተት ነው ያሉት። የትግራይ ህዝብ ግን አሁንም ወንድም ህዝብ ነው ያሉት አቶ አገኘው ጠላታችን ህዋት ነው የምንዘምተውም አሸባሪ ቡድኑን ለመመከት ነው በማለት ተናግረዋል። ተቃዋሚው የአማራ ብሔራዊ ንቅናቄ አብንና ከፍተኛ የክልሉ የጦር አመራሮችም የክተት ጥሪውን ደግፈውታል። በዚህ ዙሪያ እየተጠናቀረ ያለው ዘገባ ሙሉ እንደደረሰን ይዘን እንመለሳለን። አሁን ወደ ሌላ ዘገባችን ነው የምናልፈው። በተለያዩ የኦሮሚያ ከተሞች መሰንበቻውን ለኢትዮጵያ መከላከያ ኃይል የድጋፍ ሰልፍ ሰልፎች ተካሂደዋል። በሳምንቱ መጨረሻ ቀናት በተለያዩ የኦሮሚያ ክልል ከተሞች ለኢትዮጵያ መከላከያ ኃይል ድጋፍ የታለሙ ሰልፎች ናቸው የተካሄዱት። ሰልፎቹ ካለፈው ቅዳሜ አንስቶ በአዳማ፣ አሰላ፣ ሻሸመኔና ባሌ ሮቤ ከተሞች በተመሳሳይ መከናወናቸውም ታውቋል። በሰልፎቹ ላይ የተሳተፉት የየከተሞቹ ነዋሪዎች በገንዘብና እንዲሁም ሌሎች መዋጮዎች ጭምር ለኢፌድሪ መከላከያ ኃይል ያላቸውን ድጋፍ ገልጸዋል። በሺዎች የሚቆጠሩ ወጣቶችም የኢትዮጵያ መከላከያን ኃይል መቀላቀላቸው ተነግሯል። ገልሞ ዳዊት ነው የተከታተለው፣ ዝርዝሩን ያስደምጠናል።
በኦሮሚያ ክልላዊ መንግስት የተለያዩ ዞኖች ዋና ከተሞች ለኢፌድሪ መከላከያ ኃይል አጋርነት ለማሳየት የተዘጋጁ ሰልፎች ተካሂደዋል። የክልሉ ፕሬዝዳንት ጽህፈት ቤት አርብ ዕለት ይፋ ባደረገው መርሃ ግብር መሰረት የድጋፍ ሰልፉ ቅዳሜ በኦሮሚያ ክልል ምስራቅ ሸዋ ዞን ዋና ከተማ አዳማ ከተማ የተከናወነ ሲሆን በርካቶችም ተገኝተው ለመከላከያ ኃይል ያላቸውን አጋርነት ገልጸዋል። የውጭ ሀገራት በኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ ነው ሲሉም ተቃውሟቸውን አሰምተዋል። ትላንት እሁድ ተመሳሳይ የድጋፍ ሰልፎችን ያስተናገዱት አራት የኦሮሚያ ዞኖች ዋና ከተሞች ናቸው። በአርሲ ዞን አሰላ ከተማ በተከናወነው የድጋፍ ሰልፍ ላይ ልክ እንደ አዳማው ሰልፍ በርካቶች ተገኝተዋል። አቶ ገብሬ ኡርጌሳ የአሰላ ከተማ ከንቲባ ናቸው። ከአሁን በፊት የአርሲ ዞን ነዋሪዎች በመጀመሪያ ዙር ከ620 በሬዎች በላይ አሁን ደግሞ ከ140 በላይ ሰንጋዎችን ማበረከታቸውን ገልጸው ሌሎች በአይነት የተበረከቱ ድጋፎችን መኖራቸውንም አመልክተዋል። አብዱልከሪም መሐመድ የአርሲ ዞን ጢቾ ወረዳ ነዋሪ ነው። ትላንት በአሰላ ከተማ በተዘጋጀ ሰልፍ ላይ ነው ያገኘሁት።
ዛሬ እዚህ የተገኘሁት ለታላቁ የሀገር መከላከያችን ድጋፍ ነው። እዚህ የተገኘሁት እና የሀገር መከላከያችን የራሱን ነፍሱ ሰጥቶ እዛ ጋር እየተፋለመ ነው እና እቺ ሀገር እንዳትፈርስ ትልቅ ሚና እየተጫወተ ያለው በአሁኑ የሀገራችን መከላከያ ነው እና ዛሬ እዚህ እንደምታየው የአርሲ ዞን ወረዳዎች እንዳለ እዚህ ተሰብስበው ለሀገራችን መከላከያ ታላቁ መከላከያ ድጋፍ እያደረጉ ነው እንደምታየው ነው። እናም ወጣቶች ማድረግ ያለባቸው ነገር ቢኖር እንግዲህ ለዚህ ለሀገር መከላከያችን አንደኛ ለሀገር ህልውናና ለሀገር አንድነት ስለሆነ እነሱ የሚፈለሙት እነሱ ባላቸው ህቅም ሄደው ወይ ወደ መከላከያ ተቀላቅለው ከመከላከያ ጋር ጎን ሆነው እንትን መፋለም አለባቸው ብላለሁኝ። አመሰግናለሁ።
አየለ ክፍሉ ሌላ ያናገርኩት ያሰላ ከተማ ነዋሪ ነው።
ብዙ ድጋፍ ያስፈልጋል። በረሃ ላይ ብዙ ጣውረዶች አሉባቸው። ከመራብ እስከ መጠማት ብዙ መውደቅ አለ፣ መነሳት አለ። ያነንኛ ያለንን ያቅማችንን አቅማችንን የሚችለውን ነገር ሁሉ አድርገንላቸው እስከ መጨረሻው ድረስ ሀገራችን ሰላሙና ወደ ልማቱ በቆራጥነት እስክትገባ ድረስ ከጎናቸው ነንኛ። መንግስት ከላይ ያለውን ነገር ማጠናከር አለበት። ወጣቱ ደግሞ ይሄ የውስጥ ለውስጥ ያለውን ችግርና ረብሻ ትቶ ለአንድ ሀገሩ ነው መቆም ያለበት። እንደኔ ግምት ወጣቱ የተማረው ያልተማረው ዩኒቨርሲቲ ያለው ለአንድ ሀገሩ ነው መቆም ያለበት። ሀገር ከሌለች ሁላችንም ልጆቻችንም እኛም መኖር አንችልም። ሀገር ሰላም ሆና ስትኖር ብቻ ነው ሁሉም ተምሮ ነገ ስራ ተነገ ወዲያ ቤተሰብ አብርቶ መኖር የሚችለው። ካልሆነ ግን ሌላ ሀገር የምናየው ችግር ኢትዮጵያ ውስጥ አይቀሬ ነው።
በዚህ በአሰላ ከተማ በተከናወነው ዝግጅት ላይ በርካታ የአካባቢው ወጣቶችም የመከላከያ ኃይሉን መቀላቀላቸውንም የአሰላ ከተማ ከንቲባ አቶ ገብሬ ኡርጌሳ ጨምረው ገልጸዋል።
ደርጎጎን ገረ ኩመሰዲት ከላን ጦሊገለ ጎደን አርሲቲ መጋላ አሰላ ጅዱገለሳ መጋላ አሰላ ተመከነውልት ቀበመን
እንዲህ ይላሉ አቶ ገብሬ። ወደ 3000 የሚጠጉ ወጣቶች ናቸው ከአሰላና ከተለያዩ የአርሲ ዞን አካባቢዎች መተው በአሁኑ ሰዓት በአሰላ ከተማ የምልምል ማዕከል ውስጥ የሚገኙት። ከአሰላ የተመለመሉት 308 ከተለያዩ የአርሲ ዞን ወረዳዎችና ከተማዎች ወደ 2300 ወጣቶች፣ በአጠቃላይ ከ2600 በላይ ምልምል ወጣቶች አሁን በማቆያ ጣቢያ ውስጥ ይገኛሉ። እኚህ ወጣቶች ወደ መከላከያ ለመቀላቀል የወሰኑት በሙሉ ፈቃዳቸው ነው ይላሉ። አቶ ገብሬ በማህበራዊ ሚዲያ ላይ መንግስት ወጣቶችን በግድ ወደ ውትድርና እየወሰደ ነው ለተባለው በፍጹም ትክክል አይደለም ሲሉ ተችተዋል። በባሌ ዞን ዋና ከተማ ሮቤ በተከናወነው ሰልፍ የሮቤ ከተማ ኮሙኒኬሽንስ ቢሮ ኃላፊ አቶ ግርማ መንገሻ ከተለያዩ የባሌ ዞን የተውጣጡ ነዋሪዎች በሰልፉ ላይ መገኘታቸውንና ለመከላከያም ድጋፍ መስጠታቸውን ገልጸዋል። አቶ ግርማ አክለውም ከ300 በላይ ወጣቶች ከሮቤ ከተማ የመከላከያም መቀላቀላቸውን ገልጸዋል። የባሌ ዞን አስተዳደር በአጠቃላይ ከዞኑ ከ1300 በላይ ወጣቶች የሀገር መከላከያ ኃይሉን ለመቀላቀል መመዝገባቸውንና ሽኝትም እንደተደረገላቸው አስታውቀዋል። የምዕራብ አርሲ ዞን ዋና ከተማ ሸሸመኔ ላይ በተደረገው ሰልፍ ላይም በርካቶች መገኘታቸውን የከተማዋ መንግስት ኃላፊዎች ገልጸዋል። አቶ በልዳ ገለቶ የሸሸመኔ ከተማ ኮሙኒኬሽንስ ቢሮ ኃላፊ ነዋሪዎች የተለያዩ ድጋፎችን ማድረጋቸውን ከ2000 በላይ ወጣቶችም ወደ መከላከያ ለመቀላቀል ተመዝግበዋል ብለዋል። የሳምንቱ መጨረሻን ሰልፍ ያስተናገደችው ሌላኛው ከተማ ጅማ ናት። አቶ ሰመሩዲን መሐመድ ዘይን የጅማ ዞን ኮሙኒኬሽንስ ቢሮ ኃላፊ ናቸው።
ኢጋቲብ በከነሞ ኩሮ በከሙ ራያ እትሰብያ ጎቲቻ ፍርመዱማ ቢያ የጉዳፊ አሳ ወንገረገራ ከፈላቱ ሬቲ
እንዲላሉ አቶ ሰመሩዲን ያገርን ልውና ለሚጠብቀው የመከላከያ ሰራዊት ሰሞኑን የድጋፍ ሰልፍ እየተደረገ ነው። ከተለያዩ የጅማ ዞን ወረዳዎችና ከተማዎች ከ4.5 ሚሊዮን ብር በላይ ተሰብስበዋል። በተጨማሪም ከ4000 በላይ ወጣቶች የኢፌድሪ መከላከያ ኃይልን ለመቀላቀል ተመዝግበዋል ብለዋል። በንግግራቸው አቶ ሰመሩድን ለወጣቶቹ ባለፈው ቅዳሜ በሀገር ሽማግሌዎች የሽኝት ስነ ስርዓት መከናወኑንም ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አርሲ ዞን ኤራ።
ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንወስዳችኋለን። ተከታዩም ዘገባችን ከሰልፍ ጋር የተያያዘ ነው። ወደ ድሬዳዋ ነው የምናመራው። በድሬዳዋ አስተዳደር የመከላከያ ሰራዊትን የሚደግፍ ሰላማዊ ሰልፍ ተካሂዷል። የሰልፉ ዓላማ የሁለተኛውን ዙር የህዳሴ ግድብ ሙሌትና ስድስተኛውን ብሔራዊ ምርጫ በሰላም መጠናቀቁን ጭምር ለመደገፍ ነው ቢባልም አብዛኛው ሰልፈኛ ግን ህወሓትን ማውገዝና ለመከላከያ ሰራዊት ያለውን አጋርነት በመግለጽ ላይ ያተኮረ ነው ሲል ተደምጧል። ሰልፉን የተከታተለው አዲስ ቸኮል ተከታዩን ዘገባ አድርሶናል። ወደ ዘገባው።
በድሬዳዋ አስተዳደር በትላንትናው ዕለት መልካ ጀብዱ ቀበሌን ጨምሮ ሁሉም የከተማዋ ቀበሌዎች የተሳተፉበት የድጋፍ ሰልፍ ተካሂዷል። ህወሓት የሰሜን ዕዝን በማጥቃትና ህጻናትን ለውጊያ በማሰለፍ ፈጸሙ ያሉትን ወንጀል የተቹትና የመከላከያ ሰራዊት መስዋዕትነትና ጀግንነት ያወደሱት ከንቲባ አህመድ መሐመድ ቡህ የሰልፉ ዓላማ ይህ ብቻ ሳይሆን የህዳሴ ግድቡን ሁለተኛ ዙር ሙሌት ማክበር እንዲሁም ስድስተኛ ብሔራዊ ምርጫ በሰላም መጠናቀቁንም ምክንያት በማድረግ እንደሆነ ተናግረዋል። ከንቲባው በንግግራቸው በትግራይ ህጻናት ለውትድርና እየተመለመሉ ነው መባሉን ሰፊ ጊዜ ሰጥተው አውግዘውታል። በወቅቱ ንግግር ያደረጉት የድሬዳዋ ሴቶች ፌዴሬሽን ሰብሳቢ ወይዘሮ ቢፍቱ አባስ የትግራይ ሴቶችም ህወሓት በመቃወም ረገድ ከቀረው ኢትዮጵያ ህዝብ ጎን እንዲሰለፍ ጥሪ አቅርበዋል።
በጁንታው ስግብግብነት አባዜ የኢኮኖሚያዊ እድገት ተጠቃሚ እንድትሆኑ በእለት እርዳታና በድጎማ ዘመናችሁን በችግር እንድትደግፉ የተፈረደባችሁ የትግራይ እናቶች ትላንት በቡድተኝነት ፖለቲካዊ የእሱ አፋሽና አጎንባሽ እንድትሆኑ ሲያደርጋችሁ የነበረው ከፋፋዩና አሸባሪው ጁንታ አላማው እናንተ ሴት እህትና እናቶችን በይፋ ተቃውሞ ዘንድ እኛ የድሬዳዋ አስተዳደር ሴቶች ፌዴሬሽን አባላት ጥሪያችንን እናስተላልፋለን።
የድሬዳዋ አስተዳደር ህጻናት ፓርላማ አፈጉባኤ ህጻን ሩት ታከለም የህጻናትን ለውትድርና መጠቀማው ግዛ በተጨማሪ ግን የሚመለከታቸው አካላት ሁሉ ለህጻናት ትክክለኛው መረጃ በኃላፊነት ስሜት እንዲሰጡ ጠይቃለች።
በሰሜኑ የሀገራችን ክፍል በትግራይ ክልል የተፈጠረው ጉዳይ እና ያስከተላቸው ያሉ ችግሮች በሰነቅነው ብሩህ ተስፋ ላይ ጥላ እያጠላበትና የሀሳብ መከፋፈል ውስጥ እንድንገባ እያደረገን ይገኛል። በመሆኑም በእነዚህና መሰል ሀገራዊ ችግሮች ዙሪያ እድሜ ወይም አቅማችን የሚመጥን የተሟላ ግንዛቤ እንድናገኝ በማስቻል ረገድ ወላጆች፣ ታላላቆቻችንና የሚመለከተው መንግስታዊ አካላት በተለይም የብዙሀን መገናኛዎች ተቋማት ሚናችሁን በሚገባ እንድትወጡ አደራ ማለት እንወዳለን።
በመድረኩ ላይ የድሬዳዋ ተፎካካሪ ፓርቲዎችን በመወከል ንግግር ያደረጉት የኢዜማ ድሬዳዋ ኃላፊ አቶ ዮናስ ደግነህም ለሀገሪቱ ሰላምና አሸባሪ ያሏቸው ለመመከት የሚፈለግባቸውን ሁሉ እንደሚያበረክቱ ቃል ገብተዋል። በሰልፉ ላይ በተደጋጋሚ ሲንጸባረቁ ከነበሩ የመከላከያ ጋርነትን የሚያንጸባርቁና ህወሓትን የሚወግዙ መፈክሮች ባሻገር ለድሬዳዋ ከተማ ኢኮኖሚያዊ መቀዛቀዝ ህወሓትን ተጠያቂ የሚያደርጉ መፈክሮችም ጭምር ነበሩ። ቪኦኤ ያነጋገራቸው የህግ ባለሙያ አቶ የተባረከ አስፋውም ሰልፉን የወጡበት ምክንያት ሲያስረዱ ይህን ጭምር ነበር ያንጸባረቁት።
በዋናነት ያው ለኛ ለድሬዳዋዎች ሀገር መከላከያ መደገፍ ብዙ ትርጉም አለው። ይሄን ምንልበት ምክንያታችን በአተባት አመቱ ከተማን ተረክበው ገጠር ማስረክበውን የሄዱ ሰዎች ናቸው። እነዚህ ሰዎች በዋናነት ይህንንም የምንልበት በዋናነት እዚህ ከተማ የምትታወቅበት የነበረው ከኢንዱስትሪ መስፋፋት ጋር ተያይዞ ነው። ስለዚህ የኢንዱስትሪዎቹ ደግሞ መነሻ ወይም ኮር የነበሩት አንደኛ ምድር ባቡር ነው፣ ሁለተኛው ሰርካሰር ፋብሪካ ነው። እነኝን ሁሉ አውድመው 27 ዓመት ውስጥ ምንም እንዳይሰጥ አድርገው የባቡር ሀዲዶች ሳይቀር ሸጠውብን የሄዱ ሰዎች ናቸው። ስለዚህ እነኝን ለሚያጠፋ ኃይል ወይም እነኝን ደግሞ አንድ ለሚል ኃይል ድጋፍ መስጠት አንድ እንደ ድሬዳዋም ድሬዳዋዊነት፣ ሁለት ለኔ ፐርሰናሊ የወታደር ልጅም ስለሆንኩ መከላከያ የሀገር ነው።
ይህ መሰሉ ሰልፍ አስቀድሞ በአዲስ አበባና ሐዋሳ የተካሄደ ሲሆን አዳማ፣ ጎንደርና ሌሎች ከተሞች ላይ ደግሞ ባሳለፈው ቅዳሜና እሁድ ተካሂዷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በትላንትናው ዕለት ኢትዮጵያ እየገነባች ላለችው የህዳሴ ግድብና ጀምሯለች ለተባለው የህግ ማስከበር ዘመቻ ድጋፋቸውን ለመስጠት የተሰባሰቡ ትውልደ ኢትዮጵያውያን በዋሽንግተን ዲሲ ትዕይንተ ህዝብ አከናውነዋል። በዝግጅቱ ላይ የተገኘው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
ትናንት እሁድ አመሻሹን በርከት ያሉ ትውልደ ኢትዮጵያውያን በዋሽንግተን ዲሲ ኢምበርት ላይ ከቆመው የዋሽንግተን ሐውልት ስር ተሰብስበዋል። በዚያ የመሰባሰባቸው ምክንያት ምን ይሆን ብለን ከጠየቅናቸው የዝግጅቱ አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው።
ትዕይንተ ህዝብ ለማዘጋጀት ያስፈለገበት ምክንያት ያው በቅርቡ እንደሚታወቀው የአባይ ሁለተኛው ሙሌት በመደረጉ ሁለተኛ መከላከያችን ህይወቱን እየከፈለ ባለበት ሰዓት ላይ ለሱ ከጎኑ መቆማችን ለማሳየት እንዲሁም ኢትዮጵያዊነትን ለማወደስ ነው ይሄ ትዕይንተ ህዝብ የተጠራው።
ሰላምና አንድነት ለኢትዮጵያ የዲሲ ግብረ ኃይል የሚባለው አዘጋጅ አካል አባል መሆናቸውን የነገሩኝ አቶ መስፍን ይህንን ትዕይንተ ህዝብ የሚመለከቱ የዓለም አቀፉ ማህበረሰብ ተወካዮች ሊያጤኑት ይገባል የሚሉትንም እንዲያስረዳሉ።
የዓለም አቀፍ ማህበረሰብ እንዲረዳል የምፈልገው በሀገራችን ውስጥ አሁን እየተካሄደ ያለው ጦርነት ሳይሆን ህግ የማስከበር ነው። የተወሰኑ ቡድኖች እኛ ካልገዛናችሁ ለ27 ዓመት ሲገዙ የነበሩ እኛ ካልገዛናችሁ ብለው የከፈቱት ጦርነት ነው እና ይሄ ጦርነት ሳንፈልገው አማራጭ ስለሌለን ብቻ የገባንበት መሆኑን እንዲያውቁ፣ ሁለተኛ የውሸት ትርክቱን ትተው ከኢትዮጵያ መንግስት ጋር ሆነው ይህን ጦርነት የሚገኝበትን እልባት መፈለግ አለባቸው እንጂ ከአንድ ወገን ሆነው መቆም እንደሌለባቸው ለመግለጽ ነው።
አቶ መስፍንና ሌሎች የዝግጅቱ አስተናጋጆች በሰሜን ኢትዮጵያ የተፈጠረው ግጭት ቆስቋሽ ክልሉን ያስተዳድር የነበረው የህወሓት ኃይል መሆኑን ደጋግሞ ያስረዳሉ። ህወሓት በበኩሉ ከኤርትራና ኢትዮጵያ መከላከያ ሰራዊቶች በክልሉ ላይ ሊቃጣ የነበረን ጥቃት ለመመከት ቀድሞ እርምጃ መውሰዱን በባለስልጣናት በኩል ማስታወቁ ይታወሳል። ቀደም ብለን ከጠቀስነው አካል በተጨማሪ የተለያዩ ተቋማትና ሀገር ወዳዶች በተባባሪ አዘጋጅነት ተሳትፎበታል የተባለው ትዕይንተ ህዝብ አዘጋጅ ኮሚቴ አባል የሆኑት ወይዘሮ ሊያፋንታ በበኩላቸው ኢትዮጵያ የህዳሴ ግድብን በተመለከተ ያጋመሰችውን ጉዞና የሀገር መከላከያ ሰራዊት በመከወል ላይ ያለውን የህግ ማስከበር እንቅስቃሴ በሚል የተገለጸውን ዘመቻ ከመደገፍ ባሻገር ዛሬም በኢትዮጵያ ሰላም ቅድሚያ ሊሰጠው እንደሚገባ ይናገራሉ።
ልማትም ሁሉም ነገር በፊት ሰላም ነው። ሰላም ከሌለ ሀገር የለም። በተለይ ለኛ ለሴቶችና ለእናቶች ሰላም ትርጉም አለው። ወንዶችን ለማግለልም ባይሆን እናት 9 ወር በማህፀኗ ተሸክማ ከደረቷ ላይ የሚፈልቀውን ጡት መግባ ብዙ ተሰቃይታ ነው ቆሞ እንዲሄድ የምታደርገው። ብዙ ዋጋ ትከፍላለች። ይሄ ልጇ በጦርነት እንዲጎዳ የማንም ልጅ እናት አትፈልግም። በተለይ በኢትዮጵያ የቆየው ታሪካችን ስበርስ ተቻችሎ የመኖር ነው። ይሄ በዘር የመከፋፈልን ነገር የሰራው እንግዲህ ማንም ሰው እንደሚያውቀው ወያኔ ነው ያኔ ፈጸመው።
ወይዘሮ ሊያ ኢትዮጵያ ውስጥ ከተከሰቱ ችግሮች ጋር በተገናኘ ወቀሳ ያቀረቡበት የህወሓት ኃይል ኢትዮጵያ ብሔር ብሔረሰቦችና ህዝቦች መብትና ማንነታቸው እንዲረጋገጥ ማድረጉን፣ በተለያዩ ህዝቦች መካከል ሰላምና ብዝሃነት እንዲዘፍን ሲሰራ መቆየቱን ከስኬቶቹ መካከል መጥቀሱ አይዘነጋም። ይሁንና ዛሬ ላይ የትግራይ ክልል ኃይሎችና ከተለያዩ ክልሎች የተውጣጡ ታጣቂዎች በአጎራባች ስፍራዎች በባላንጣነት ተፋጠው ይገኛሉ። ወይዘሮ ሊያ ተፋላሚዎች የሰላምን መንገድ ይመርጡ ዘንድ ተማጽነዋል።
አሁንም በትግራይ አካባቢ ተነሳውን አለመግባባት በሰላም እንዲፈታ እኔ እስከማውቀው ድረስ መንግስታችን ተደጋጋሚ የሰላም ልዑካንን ልኮ ለምኗል፣ ማልዷል። ግን እኔ እስከማውቀው ድረስ ባስተቃቂ ሁኔታ የሰሜን ዝን በመምታት ጦርነቱን የከፈተው ከመሆኑ በላይ በአሁኑ ጊዜ የፎይታ ጊዜ መንግስታችን ቢሰጥም ይሄው ጦር እየሰበቀ ህፃናትን እየላከ አሁንም እየሞቱ ነው። እኔ በዚህ ወቅት የትግራይ የምለው የለም፣ ሁሉም ኢትዮጵያዊ ነው። ኢትዮጵያዊ እና ኢትዮጵያዊ መገዳደል የለበትም። የቆየ ታሪካችንን የሚያጎድ የሚያሳድፍ ነው። የሚያዩኝ የሚመለከቱኝ ቢኖር በዚህ ሰዓት በሁሉም ወገን ይሆናችሁ ስለ እናቶች ብላችሁ ስለ ኢትዮጵያዊ እናቶች ጠግበው ስላላደሩ እናቶች ቅጠል ተሸክመው በእንጦጦ ተራራ ላይ ሲወጡ ላበታቸው ከመሃል ራሳቸው ወደ መሬት አስፋልት በሚያርሰው እናቶች ብላችሁ እባካችሁ ለታችሁም ተው።
በዚህ ድጋፍ መርሃ ግብር ላይ ካገኘዋቸው ወጣቶች መካከል አንዱ ቢኒያም ጌታቸው ነው። በጋለ ስሜት በዙሪያው ለተሰበሰቡ የዘመን ተጋሪዎቹ እሱ ኢትዮጵያ ተጋርጦባታል የሚለውን ፈተና በድል ተወጣ ዘንድ መደረግ አለባቸው የሚላቸውን ጉዳይ ሲያስረዳም ሰማነው።
አገራችንን ለማፍረስ በግራና በቀኝ እየሮጡ ያሉ የትኛውንም ሴራ ለማፍረስ ከምንም ጊዜ በላይ ከዘር ከሃይማኖት ከፖለቲካ ሁሉ ልዩነት አቁመን ሁላችንም በአንድነት ቆመን አገራችንን እናስቀጥል ግድ የሚለን ሰዓት ላይ ደርሰናል። ስለዚህ ለወጣቱ ማስተላለፍ የምፈልገው ቴክኖሎጂን መታወቁ ውቀት ያላችሁ በተለያየ ዘመቻ ላይ በትዊተር ሊሆን ይችላል በተለያየ ነገር ላይ ተሳትፋችሁ የአገራችሁን ገጽታ እንድታስተካክሉ አብራችሁ ልትቆሙ ከአገራችሁ ጋር በምዕራቡ ዓለም የመጣብንን ይሄንን ደግሞ የዲፕሎማሲ ጫና አገራችን ላይ የሚደረገውን ሴራ ሁሉ ለማክሸፍ ሁላችንም በአንድ ላይ ልንቆም ይገባናል በያስተላልፋለሁ መልእክት እናስተላልፋለን።
በዚህ መድረክ ላይ የህዳሴ ግድብን በተመለከተ በሚሰሩት የማነቃቃትና የድጋፍ ማስተባበር ስራ የሚታወቁት ኡስታዝ ጀማል በሽር በበኩላቸው የግድቡን ያሁን ደረጃ ወድሰው ሀገሪቱ የተጋረጠባትን ወቅታዊ ሁኔታ በተመለከተ መልከታቸውን አካፍለዋል።
ይህንን በሰው ርብርቦሽ ማንንም ይጀምረው ማን ብቻ ሲንከባለል ለመጣው ነገር ግን ባሁን ሰዓት አይበገረነቱን ያሳየ የሆነ ይህ ትውልድ ሁለተኛውን ሙሊት በዚህ አይነት መልኩ አጠናቆ ስላሳየ ያን ደስታችንን ለማሳየት ለመጣ ነው። ሞልቶ ፈስተሰ ብለናል። ይህንና መሰል የሆኑ አንድ የሚያደርጉንን ጉዳዮች በኃይለኛው መያዝ ካለብንና ወሳኝ ከሆነው ነገር የመከላከያችን ጉዳይ ሌላው ቀርቶ ሃይማኖት ራሱ በሰላም ይዘን መሄድ የምንችለው መሬቱ መቀመጫው ሲኖር ነው። ለመተግበር የግድ ሰላም ያስፈልጋል። የትግራይ ህዝባችን ነው። የትግራይ ህዝብ ወዳጃችን ነው። እኛም ተዋልደናል። ማንንም ከትግራይ ያልተዋለደ የለም። ስለዚህ ሙሉ በሙሉ ትግራይ ያለን የምንናገረው ነገር የለንም።
የትናንቱን የድጋፍ መርሃ ግብር ያዘጋጁት አካላት በዛሬው ዕለትም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተቃውሞ ሰልፍ መጥራታቸው ተሰምቷል። የሰልፉ ዋና ትኩረት ዩናይትድ ስቴትስ በኢትዮጵያ ወቅታዊ ሁኔታ ላይ እያሳደረች ነው የሚባለውን ጫና እንድታስቆም ለተሻለ መፍትሄም እንድትተጋ መጠየቅ እንደሚገኝበት ተሰምቷል። በሰሜን ኢትዮጵያ ትግራይ ክልል ውስጥ ጦርነት መቀስቀሱን ተከትሎ ዩናይትድ ስቴትስ ተፋላሚዎች ተኩስ እንዲያቆሙ ደርሰዋል የሚባሉ የሰብአዊ ጥሰቶች በገለልተኛ ወገን እንዲመረመሩ የኤርትራ ጦር ከትግራይ ክልል እንዲወጣ በዋነኝነት ስትጠይቅ ቆይታለች። በጦርነቱ ውስጥ ተሳታፊ ናቸው ያለቻቸውን አካላት ባለስልጣናት ላይም የጉዞ ቀባ ከመጣል አልፋ ለኢትዮጵያ የተሰጡ ከነበሩ ድጋፎች የተወሰኑት ላይም እገዳ እንዲጣል መወሰኑ ይታወሳል። በቅርቡ የኢትዮጵያ መንግስት ያስተላለፈውን ተኩስ አቁም በተመለከተ የዩናይትድ ስቴትስ መንግስት ተኩስ አቁሙ በትግራይ ክልል ውስጥ ያለውን ግጭት ከገታ የመብት ጥሰቶችን ካስቆመና ካለከልካይ ሰብአዊ ድጋፍ እንዲገባ የሚፈቅድ ከሆነ በበጎ እንደሚመለከተው አስታውቋል። የተኩስ አቁሙ መንፈስ ግን ብዙም ሳይዘልቅ የትግራይ ክልል ኃይሎች ለዋላዊ ግዛታችን ነው በሚሉትና ምዕራብ ትግራይ በሚል ተከልሎ ከአመታት በላይ በቆየው የአማራ ክልል ባለስልጣናት በበኩላቸው ካለ ህዝብ ይሁንታ በግዳጅ ወደ ትግራይ ክልል ተካተዋል በሚሏቸው አጎራባሽ ስፍራዎች አዲስ ግጭት ውስጥ ገብተዋል። ታላቁ የህዳሴ ግድብን በተመለከተ በቅርቡ በጸጥታው ምክር ቤት በነበረ ስብሰባ ላይ ዩናይትድ ስቴትስ አለመግባባት ውስጥ የሰነበቱት ኢትዮጵያን፣ ግብጽና ሱዳንን ለማደራደር ሁነኛው አካል የአፍሪካ ህብረት መሆኑን በወኪሏ አምባሳደር ሊንዳ ቶማስ ግሪንፊልድ በኩል ማስታወቋ ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። የትግራይ ክልል ምክር ቤት ከ8 ወራት በኋላ ባለፈው ቅዳሜ ሐምሌ 17 2013 ዓመተ ምህረት ለመጀመሪያ ጊዜ ጉባኤ ማካሄዱንና የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ያለፉትን 8 ወራት ሪፖርትና እንዲሁም የክረምት ወራት እቅድ ያሉትን ማቅረባቸውን ጠቅሶ ዘጋቢያችን ሙልጌታ ጽሃ ከመቀሌ ያጠናቀረውን ዘገባ አድርሶናል። የትግራይ ህዝብ ላይ ይፈጸማል ብሎ የማይገመት ግፍ ያሉት ቢፈጸምበትም ችሎ በመታገል ድል እየተቀዳጀ ነው ማለታቸውንም ዘግቧል። በሌላ በኩል የኢትዮጵያ ፓርላማ የቀድሞውን የትግራይ ክልል መሪዎች በአሸባሪነት መፈረጁና በቅርቡም የሀገሪቱ ጠቅላይ አቃቤ ህግ አገር ለማፍረስና መንግስትን በኃይል ለመገልበጥ በማስገር ወንጀል ይፈለጋሉ ያላቸውን ስም ዝርዝር ይፋ ማድረጉም ይታወሳል። ወደ ዘገባው
ትግራይ ክልል የተጀመረው ጦርነት ተከትሎ የክልሉ ምክር ቤት በየሶስት ወሩ ማካሄድ የነበረበትን ጉባኤ ሳያካሄድ መቀጠቱ የምክር ቤቱ አፈ ጉባኤ አቶ ሩፋኤል ሽፋር ተናግሯል። ቅዳሜ ሐምሌ 17 2013 ዓ.ም ምረት በመቀለ ከተማ ምክር ቤቱ 6ኛ ዘመን አንደኛ አስቸኳይ ጉባኤውን አካሂዷል። በጉባኤው መክፈቻ ስነ ስርዓት አቶ ሩፋኤል የትግራይ ህዝብ ባካሄደው ትግል ህጋዊ መንግስቱ ወደ ቦታው በመመለሱ ጉባኤው ተጠርቷል ብለዋል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል የ8 ወራት የጦርነት ጊዜ በሳቸው አገላለጽ ደግሞ የትግራይ ህዝብ የማጥፋትና ባንጻሩ ደግሞ የመመከት ወቅት ብለው የጠሩትን አስመልክቶ ሪፖርት አቅርቧል።
በኃይልታት ወረርት ዘይእመን ዘይናይሰብ አርመኒያውን ባርባራውን ከታተን በጽዋው ድንብርጽ እንተይበለ
በወራሪ ኃይሎች ሰብአዊ ያልሆነ አረማዊ ግፍ የተፈጸመበት ህዝብ ንቅንቅ ሳይል በአገር ውስጥና ውጭ ያሉ የትግራይ ልጆች አንድነታቸውን አጠናክረው የትግራይ ሴት ደም ፈሶ አይቀርም፣ የእናቶችና እህቶቻችን እንባ በደምና አጥንታችን ይካሳል፣ የትግራይ ህዝብ ዘር በፈጽሞ ማይጠፋም፣ የራሳችንን እድል የመወሰን ስልጣንን በማንም አይወሰድም ብሎ ገጥሞ ድል የነሳ ነው ያሉት። አሁንም የትግራይ ህዝብ ጠላቶች ለህዝቡ ዳግም ስጋት በማይሆንበት ደረጃ ለማጥፋት ትግላችን ይቀጥላል ነው ያሉት ዶክተር ደብረጽዮን። በትግራይ የደረሱ ጉዳቶች የሚያጠና አደረጃጀት በማቋቋም ይሰራል ያሉት ዶክተር ደብረጽዮን ጉዳት ያደረሱን ተጠያቂ ለማድረግ እንተጋለን በማለት ተናግሯል። የግብርና ስራ አስመልክቶ ባቀረቡት እቅድ ማንኛውም የትግራይ የእርሻ ቦታ በዘር ሳይሸፈን ማለፍ ስለሌለበት በመተባበር ልንሰራ ይገባል ብለዋል። ትምህርት ለመጀመርም ጥናት ማካሄድ ይገባል ሲሉ ገልጸዋል።
በዚህ ጉዳይ ከፌደራል መንግስት አስተያየት ለማግኘት የስልክና የኢንተርኔት መቋረጥ ምክንያት አልቻልኩም። ሆኖም የፌደራሉ መንግስት የትግራይ ጦርነት የትግራይ ኃይሎች በሰሜን እዝ ላይ ጥቃት በመፈጸማቸው ነው የተጀመረ መሆኑና እንዲሁም የኢትዮጵያ መከላከያ ሰራዊት ከትግራይ ክልል የወጣበት ምክንያት አርሶ አደሮች እንዲያርሱ እንዲሁም የሰብአዊ ድጋፍ እንዲዳረስ ለማድረግ መሆኑ ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። መጪው ሳምንት የተዳከመውን የአሜሪካ መሰረተ ልማት አውታሮች መልሶ ለመገንባት ይረዳል የተባለው በምክር ቤቱ የሁለት ወገኖች የጋሪዮሽ እቅድ እጣ ፈንታ ለመጨረሻ ጊዜ የሚለየበት እንደሚሆን ይጠበቃል። የቪኦኤ ዘጋቢ ሚሼል ኩዊን ይህንን አስመልክቶ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የአሜሪካ መንገዶች፣ ድልድዮችና የብሮድባንድ መረቦችን የመሳሰሉት የመሰረተ ልማት አውታሮች በዚህ ሳምንት ምናልባት የ1.2 ትሪሊየን ዶላር ድጋፍ ያገኛሉ ተብሎ ይጠበቃል። ይህ የሚሆነው የበጀቱ ረቂቅ በሁለቱ ምክር ቤት አባላትና ፓርቲዎች የጋራ ስምምነት ካገኘ ነው። የሕግ መወሰኛው ምክር ቤት ጉዳዩን ለክርክር የሚያቀርበው መሆኑ ቢታወቅም በተለይ የሕዝብ ማጓጓዣ ፐብሊክ ትራንዚት የተባለውን ጨምሮ አንዳንድ ዲሞክራትና ሪፐብሊካን ሴኔተሮች ያነሱትን ጥያቄ አስመልክቶ ዝርዝር ሁኔታዎቹ መመለስ ይኖርባቸዋል። በጋሪዮሹ ቡድን በኩል የሪፐብሊካኑ ተደራዳሪ ወገኖች የሚመሩት የኦሃዮ ሴኔተር ሮብ ፖርትማን ሁለቱ የፖለቲካ ወገኖች ሊስማሙበት የሚችሉበት እንደዚህ ያለ ጥቅል እቅድ ተዘጋጅቶ አለማወቁን ይናገራሉ።
It's the right thing to do for the country. Most important.
ስለዚህም ይላሉ። ስለዚህ ይህ ለዚህ አገር ሊደረግ የሚገባ ትክክለኛ ነገር ነው። ከሁሉም በላይ ደግሞ በዚህ ከተማ አዘውትረን ልናደርገው የሚገባን ነገር ውሳኔዎችን በጋራ ስምምነት የማሳለፍ አሰራርን ሂደት መፈለግ ያለብን መሆኑን ነው። ይህ በሁለትዮሽ ወገኖች የተተጋጀው ጥቅልቅድ ካለቀ ሊያልፍ የሚችልበትን ድምጽ ማግኘት ደግሞ ሌላው ፈተና ይሆንበታል። ምክንያቱም የሚያስፈልገውን 60 የምክር ቤት አባላት ድምጽ ለማግኘት መሳ ለመሳ እኩል ከተከፈለው ምክር ቤት የአንዳንዶቹን ሪፐብሊካንን ድምጽ ማግኘት ይኖርበታል። እቅዱን በዋናነት የሚያስተባብሩት አንድ ድምጽ እንኳ ማጣት አያዋጣቸውም። አንዳንዶቹ ግን ከ3.5 ትሪሊዮን ዶላር ተለይቶ የልጆችን እንክብካቤና ትምህርት፣ የአየር ንብረት ለውጥ፣ በሰው ሀብት መሰረተ ልማት ላይ ላተኮረው አነስ ላለው በጀት ጋር የተሳሰረ እንዲሆን ይፈልጋሉ። ዲሞክራቷ አፈጉባኤ ናንሲ ፖሎሲ እቅዱን ወደ ምክር ቤቱ መድረክ የሚያቀርቡት በሁለቱ ወገኖች የጸደቀውን ትልቁን የመሰረተ ልማት እቅድ ሴኔቱ ካጸደቀው ብቻ መሆኑን ተናግረዋል። ሴኔቱ ያንን ሊያደርግ የሚችልበትን መንገድና ዘዴ እንዳለውን በመግለጽ በጥቂት የምክር ቤት አባላት ድምጽ ብልጫ እቅዱን ሊያሳልፍ የሚችልበትን መንገድ ጠቅሰዋል። ዋናው ነገር ፕሬዝደንቱ እንደሚፈልጉት በሁለቱ የፖለቲካ ቡድኖች ስምምነት በጋራ የጸደቀውን ውሳኔ ማሳለፍ መሆኑን እንደሚከተለው ገልጸዋል።
The president has said that he wants to have a bipartisan bill, and we all do. But that is not the limitation of the vision of the president.
ፕሬዝዳንቱ በሁሉም ወገኖች ወጣውን የጋራ ረቂቅ ህግ ይፈልጋሉ። ስለሆነም ሁላችንም እሱን እናደርጋለን። ይሁን እንጂ የፕሬዝዳንቱ ራዕይ በሱ ብቻ መወሰን የለበትም። በጥሩ መንገድ እንደገና መልሰው መገንባት ይፈልጋሉ። ለዚህች ሀገር ብልጽግና እንደገና ብዙ ሰዎችን ይበልጥ በሚያሳትፍ መንገድ መስራት ይፈልጋሉ።
የአሜሪካ መሰረተ ልማት አውታሮች ከሌሎች የበለጸጉ አገሮች ደረጃ ጋር ሲታያይ ለረጅም ጊዜ ወደ ኋላ የቀረ መሆኑ ሲነገር ቆይቷል። ይህ ቅድ ፕሬዝደንት ባይደንን ጨምሮ የመሪዎችና የዲሞክራቶችን ወይም ሁለቱም ፓርቲዎች አብረው በመሆን አንድ ነገር መስራት ይችሉ አይችሉ እንደሆነ የሚፈተንበት መሆኑን ተመልክቷል። ሁለቱ የምክር ቤት አባላት ግን ነሐሴ ውስጥ ለረፍት ከመውጣታቸው አስቀድሞ ይህን ነገር ለመጨረስ ያላቸው ጊዜ እጅግ የጠበበ መሆኑን ተነግሯል።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ ያመራን ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአትቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ቪኦኤ አምሃሪክ ብላችሁ ሃሽታግን ከፊት አስቀድማችሁ በትዊተር ብትፈልጉን ደግሞ ታገኙናላችሁ። አሁን ወደ ተከታዩ ዘገባ ነው የምንወስዳችሁ። ወደ አዲስ አበባ ነው የምናመራው። የርሶ ተራ ነው በሚል ርዕስ በአፍሪካ ብልጽግናን ማረጋገጥ በሚቻልበት ጉዳይ ላይ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መሪነት ውይይት ማካሄድ ተጀምሯል። በዛሬው ዕለትም የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ቬራ ሶንጉዌ፣ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚ ኦኮንጆ እና በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተሳተፉበት ውይይት ተካሂዷል። በበይነ መረብ የተካሄደው ውይይት በዋናነት በኮቪድ-19 ወረርሽኝ የተጎዳው የአፍሪካ ኢኮኖሚ እንዲያገግምና በአህጉሪቱ በዘላቂነት ብልጽግና ለማረጋገጥ ምን መደረግ አለበት በሚሉ ሐሳቦች ላይ ያተኮረ ነው። የኮቪድ-19 ወረርሽኝን መቆጣጠርና ንግድና ምጣኔ ሀብትን ማሳደግ ደግሞ ትኩረት የተሰጡባቸው ነጥቦች ናቸው። ውይይቱን የተከታተለው የአዲስ አበባው ዘጋቢያችን ኬኔዲ አባተ ከዚሁ ጋር በተያያዘ መረጃ ሊሰጠን በስልክ መስመራችን ላይ ይገኛል። እንደምን አመሸ?
እንዴት አመሸሽ?
በቀጥታ ወደ ጥያቄ ልለፍና በአፍሪካ ዘላቂ ብልጽግናን ማረጋገጥ በሚቻልበት ጉዳይ ላይ በተደረገው ውይይት እንግዲህ ከላይ የዘረዘርናቸው ተሳታፊዎች አሉና በመፍትሄ ያነሷቸው ነጥቦች ምንድን ናቸው?
በጣም ጥሩ። ይሁን እንግዲህ እንደሚታወቀው የኮቪድ-19 ወረርሽኝን በመከላከል አፍሪካ አቅሟ የፈቀደውን ለማድረግ ብትሞክርም አህጉሪቱ የኢኮኖሚዋ ግን አሁንም ተጨማሪ ቀውሶችን እያስተናገደ ነው የሚገኘው። የቫይረሱን ወረርሽኝ ሰዎችን በመከላከል አውሪት ውስጥ ከ30 ሚሊዮን የሚደርሱ የፍራ ድሎችን አጣለች። እንዲሁም ደግሞ ወደ ድህነት የሚደረደሩ ሰዎች ቁጥርም ከጊዜ ወደ ጊዜ እየጨመረ መሆኑን መረጃዎች ያመለክታሉ። ከኮቪድ ወረርሽኝ ጋር በተያያዘ ማለት ነው። ከኮቪድ ጋር በተያያዘ እንደዚሁም የተጎዳውን የዓለም ኢኮኖሚ እያንሰራራ ወደ ማገገም እየተሸጋገረ ባለበት ወቅት በአፍሪካ ግን ኢኮኖሚው ገና ማንሰራራት አልጀመረም። ይህም ቀድሞውንም በድህነት ውስጥ የምትገኘውን አህጉር ቀውስ በማባባስ ላይ መሆኑን የጠቆሙት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ኃላፊ አህጉሪቱ እንዴት ማገገምና ወደ ብልጽግና ማምራት ትችላለች በሚል ሀሳብ ያዘጋጁት ውይይት ነው እንግዲህ ዛሬ መካሄድ የጀመረው። አፍሪካ ካለችበት ውስብስብ ችግር እንድትወጣ ሁሉም የራሱ ሚና እንዳለው ለማመልከትም ነው። የእርሶ ተራ ነው ወይም ደግሞ ኢትዮተርን በሚል ርዕስ የመፍትሄ ሀሳቦች ላይ ውይይቶች መካሄድ የጀመሩት እንግዲህ በዚሁ ርዕሰ ጉዳይ ተከታታይ ውይይቶች እንደሚካሄዱ የሚጠበቁ ሲሆን በዛሬው ዕለትም ቀደም ሲል እንደገለጽሽው በተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ እንዲሁም ደግሞ የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ የሆኑት ቬራ ሶንጌ፣ ናይጄሪያዊቷ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚ አኮንጆ እና በተባበሩት መንግስታት የአሜሪካ አምባሳደር ኢንዳ ቶማስ ግሪንፊልድ የተሳተፉበት ውይይት ተካሂዷል። እንግዲህ ከዚሁ ጋር በተያያዘ የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ቬራ ሶንጌ የሚያነሱላቸው ጥያቄዎች ምላሽ በመስጠት ነው ውይይቱ ሲካሄድ እየነበረው። ስለ ብልጽግና ለማውራት በቅድሚያ የኮቪድ ወረርሽኝ መከላከል እንደሚያስፈልግ ነው ሁለቱ ዋነኛው የውይይቱ ተሳታፊዎች የተናገሩት ማለት ነው። ስለዚህም ክትባቱን ተደራሽ ማድረግ ያስፈልጋል በሚል ነው ሀሳባቸውን ያነሱት። ትንሽ እስቲ የእርሳቸውን ድምፅ ሰምተን እንመለስ ዛሬ ከተናገሩት።
The pandemic has really hit the continent very hard. And so to start talking about vision for prosperity and how we come back, we have to solve one of the key problems.
ከዚህ እንግዲህ እንደሰማሻቸው ቫይረሱ አህጉሪቱን ክፉኛ መጉዳቱን ገልጸው ከቁልፍ ችግሮች መካከል አንዱ የሆነው ኮቪድን መከላከል እንደሚያስፈልግ ነው ያነሱት። ለዚህም ክትባቱን ተደራሽ ማድረግ ላይ በትኩረት መስራት እንደሚያስፈልግ ነው ዶክተር ንጎዚ የገለጹት። ይህ ካልሆነ ስለ እድገት ማውራት ፈጽሞ እንደማይቻልም ተናግረው እንግዲህ ይህ የኮቪድ ወረርሽኝ ለመከላከል የክትባቱ ማዳረስ የግድ አስፈላጊ ቢሆንም
አድማጮች ኬኔዲ አባተን እናመሰግናለን ላደረሰን ዘገባ። ሙሉን ዘገባ ደግሞ በዌብሳይታችን ላይ የምናገኘው ወይም የምናስደምጣችሁ ይሆናል። ወደ ተከታዩ ዘገባችን እናልፋለን። አፍሪካዊ ጉዳዮችን የያዘ ዘገባ ነው። የማላዊ መንግስት በደህረ ምርጫ ተቃውሞ ወቅት በፖሊሶች የወሲብ ጥቃት ተፈጽሞባቸዋል ለተባሉ ሴቶች በብዙ ሺዎች የሚቆጠር ዶላር ካሳ መክፈሉ ታውቋል። የወሲብ ጥቃት ሰለባ የሆኑት ሴቶች ጠበቆችና የሰብአዊ መብት ተሟጋቾች ግን ካሳ መክፈል ብቻ በቂ አይደለም፣ ተጠርጣሪዎቹ ታስረው ለፍርድ መቅረብ አለባቸው እንደሚሉ ከብላንታየር የተላከው የዘጋቢያችን ላመክ ማሲና ዘገባ ጠቁሟል። የፖሊስ ኃይል አዲስ ምርመራ ለማድረግ ቃል እንደገባም ዘገባው ጠቅሷል። አዳነች ሳህየ ለአፍሪካ ነክ ፕሮግራሟ ታቀርባለች።
እንደ አውሮፓ አቆጣጠር ጥቅምት 8 ቀን 2019 ዓመተ ምህረት በማላዊ ድህረ ምርጫ ወቅት በተካሄደው ተቃውሞ ነዋሪዎች አንዱን ፖሊስ በድንጋይ ደብድበው መግደላቸውን ለመበቀል ሲሉ ፖሊሶች በመዲናይቱ ሊሎንግዌ በሴቶች ላይ የወሲብ ጥቃት ፈጽመዋል ሲል የማላዊ የሰብአዊ መብት ኮሚሽን ከሷል። የሀገሪቱ ከፍተኛ ፍርድ ቤት ዳኛ ኬንያታ ኒረንዳ እንደ አውሮፓ አቆጣጠር ባለፈው ዓመት ነሐሴ 13 ቀን የማላዊ የፖሊስ አገልግሎት ለ18 ሴቶች ካሳ እንዲከፍል፣ ከወንጀሉ ጋር በተያያዘ የተጠቆሙ 17 ፖሊሶች ደግሞ እንዲታሰሩ አዘዋል። በአሁኑ ወቅት ካሳው የተከፈለ ቢሆንም የጥቃቱ ሰለባ የሆኑት ሴቶች ጠበቆችና የሰብአዊ መብት ተሟጋቾች ገንዘብ መክፈል ብቻ በቂ አይደለም እያሉ ነው። አቶ ፔሌ ማሳንጃላ የወሲብ ጥቃት ሰለባዎችን የሚወክለው የሴት ጠበቆች ማህበር ቃል አቀባይ ካሳ መክፈሉ ለሲቪሉ ክስ ምላሽ ይሆናል፣ ነገር ግን ወንጀልነቱ መታየት ይኖርበታል ብለዋል።
Because even if those women are compensated, the people who have done the wrong.
ምክንያቱም ሴቶቹ ለተፈጸመባቸው ጥቃት ካሳ ቢከፈላቸውም እንኳን ጥቃቱን የፈጸሙት ሰዎች ተጠያቂ አልሆኑም። የካሳ ገንዘቡን የከፈሉት ጥቃት የፈጸሙት ፖሊሶች አይደሉም። መንግስት ነው በእነሱ ስም የከፈለው። ነገር ግን የወሲብ ጥቃት የፈጸሙት ፖሊሶች ማንነት እንኳን አልተገለጸም። ተጠያቂ ሆነውም አልቀረቡም፣ አልታሰሩም። ስለሆነም በነጻነት ለመንቀሳቀስ የቻሉ ወንጀለኞች ናቸው። ይህም ተቀባይነት የለውም።
ሀቢባ ኡስማን የማላዊ የሰብአዊ መብት ኮሚሽን ዋና ጸሐፊ ናቸው። የወንጀል ምርመራ ሂደት መካሄድ አለበት ይላሉ።
ይህ ሲሆን ሰዎች ሌሎችን ሰብአዊ መብት የሚረግጥ ወንጀል ሲፈጽሙ ተጠያቂ የሚሆኑበት ሁኔታ ይፈጠራል ማለት ነው። በተጨማሪም ፖሊሶቹ የህግ ማስከበር ተግባር እንዲፈጽሙ በመንግስት የተመደቡ ቢሆንም እንኳን ወንጀል ከፈጸሙ የመደባቸው መስሪያ ቤት ራሱ ሊቀጣቸው እንደሚችል ያሳያል ማለት ነው።
መንግስት የወሲብ ጥቃት ሰለባ ለሆኑት 18 ሴቶች $160,000 ካሳ ከፍሏል። እያንዳንዳቸው $5,000-$12,000 ተከፍሏቸዋል። ከሰለባዎቹ አንዷ ከምሱንዱ አካባቢ የሆነች ስሟ እንዲገለጽ ያልፈለገች ሴት የካሳው መጠን በጣም ዝቅተኛ ነው ብላለች። ከመንደሬ ወጥቼ በሌላ አካባቢ ለመኖር ተገድጃለሁ። ምክንያቱም በደረሰብኝ የወሲብ ጥቃት ምክንያት ሰዎች ይስቁብኛል፣ ያፌዙብኛል ብላለች ተጠቂዋ። የተከፈለው ካሳ መሬት ገዝቶ ቤት ለመስራት ይበቃ ይሆናል፣ ነገር ግን ጉዳዩ እሱ አይደለም በማለት አስነዝባለች። የወሲብ ጥቃት የፈጸመባት ሰው ፊቱን ሸፍኖ ስለነበረ ለይታ ለማወቅ ባትችልም ወንጀለኞቹ ታስረው የማየት ጉጉት እንዳላት ገልጻለች። ጄምስ ካዳዜራ የማላዊ የፖሊስ አገልግሎት ቃል አቀባይ ናቸው። የመጀመሪያው የምርመራ ሂደት የተጠርጣሪዎችን ማንነት ለይቶ ባለመግለጹ ፖሊሶች አዲስ ምርመራ ለመጀመር ዝግጁ ናቸው ብለዋል።
In fact, there were many police officers that were on duty on that particular day, probably 100+. So it was the
በመሰረቱ በዛን ዕለት በርካታ ግዳጅ ላይ የተሰማሩ ፖሊሶች ነበሩ። ምናልባትም ከመቶ በላይ ሊሆኑ ይችላሉ። ስለሆነም ተጠርጣሪዎችን ለይቶ ለማወቅ ከባድ ነበር።
ባዩ አያይዘውም በአዲስ ምርመራ ግን የማላዊ የሰብአዊ መብት ኮሚሽን አባላት፣ የሴት ጠበቆች ማህበርና ሌሎች የሰብአዊ መብት ድርጅቶች ስለሚገቡበት የተጠርጣሪዎቹ ማንነት ሊታወቅ ይችላል የሚል ተስፋ እንዳላቸው ገልጸዋል። የማላዊ መንግስት በድህረ ምርጫ ተቃውሞ ወቅት በፖሊሶች የወሲብ ጥቃት ተፈጽሞባቸዋል ለተባሉ ሴቶች በብዙ ሺዎች የሚቆጠር ዶላር ካሳ መክፈሉን፣ ነገር ግን ካሳ መክፈል ብቻ በቂ አይደለም፣ ተጠርጣሪዎቹ ተጠያቂ መሆን አለባቸው መባሉን አስመልክቶ የተቀናበረው ዝግጅት እዚህ ላይ አበቃ።
የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። አድማጮች፣ ቀደም ሲል ያስደመጥናችሁ በኬኔዲ አባተ የተዘጋጀው ዘገባ በቴክኒክ ችግር ምክንያት ተቆራርጦ ነው ወደ እናንተ የደረሰው። ሙሉን በነገው ምሽት በቀጥታ ውይይቱ ምን ይመስል እንደነበረ እናስደምጣችኋለን። አሁን ፕሮግራማችንን ልናጠናቅቅ ጥቂት ደቂቃዎች ነው የሚቀሩን፣ ምናልባትም ከስምንት ደቂቃ ያነሰ ጊዜ ነው የሚቀረን። ከማጠናቀቃችን በፊት እንደው የቀሩ ዘገባዎቻችንን እናስደምጣችኋለን። ወደ ስፖርት እንወስዳችኋለን።
የቶኪዮ ኦሎምፒክ ስፖርታዊ ፉክክሮች ቀጥለዋል። በስፖርት መድረኩ ሀያላን የነበሩት ሀገራት ዘንድሮም የሜዳሊያ ሰንጠረዡን እየመሩ ይገኛሉ። ዩናይትድ ስቴትስ በሰባት ወርቅ፣ በሶስት ብርና በአራት ነሐስ በአጠቃላይ በ14 ሜዳሊያዎች ዓለምን እየመራች ትገኛለች። አዘጋጇ ጃፓን በሰባት ወርቅ፣ በአንድ ብር፣ በሶስት ነሐስ በአጠቃላይ በ11 ሜዳሊያዎች ትከተላለች። ቻይና በስድስት ወርቅ፣ በሶስት ብርና በስድስት ነሐስ በአጠቃላይ በ15 ሜዳሊያዎች የሶስተኛ ደረጃን ይዛለች። ከአፍሪካ ሀገራት እስካሁን የወርቅ ሜዳሊያ ያስመዘገበችው ሀገር ቱኒዚያ ብቻ ናት። በወንዶች 400 ሜትር ነጻ ዋና ውድድር አህመድ ሀፍናዊ ለሀገሩም ሆነ ለሀገሪቱ የመጀመሪያውን ወርቅ አስገኝቷል። ጄክ ማክሌን ከአውስትራሊያ፣ ክሪያን ስሚዝ ደግሞ ከዩናይትድ ስቴትስ የብርና የነሐስ ሜዳሊያ ተሸላሚ ሆኗል። ኢትዮጵያ አስካሁን በሁለት ስፖርቶች ተወዳዳሪዎቿን አሳትፋለች። በ58 ኪሎ ግራም ቴኳንዶ ስፖርት ዘርፍ የተሳተፈው ሰለሞን ቱፋ ደምሴ በመጀመሪያው ዙር ጃፓናዊውን ሰርጂዮ ሱዙኪን ማሸነፍ ቢችልም በቀጣይ ባደረጋቸው ውድድሮች ግን ተረቷል። በአጠቃላይ ከ15 ተፋላሚዎች መካከል ሰባተኛ ደረጃን በማግኘት ውድድሩን በአበረታች ደረጃ አጠናቋል። የዚህ ውድድር አሸናፊ ጣሊያናዊው ቪቶ ዴላኩዊላ ሆኗል። የብር ሜዳሊያውን ደግሞ ሙሐመድ ካሌል ከቱኒዚያ፣ የናስ ሜዳሊያውን ጃንግ ጃን ከደቡብ ኮሪያ ወስደዋል። ትናንት በተደረገው የሴቶች የጎዳና ብስክሌት ግልቢያ ውድድር ላይ ተሳታፊ የነበረችው ኢትዮጵያዊቷ ሰላም አመሃ ውድድሩን አቋርጣለች። ኦስትሪያዊቷ አና ኪሶፎር፣ ኔዘርላንዳዊት አኒሜክ ቫን ቭላውተን እንዲሁም ጣሊያናዊቷ ኤሊዛ ሎንግ የወርቅ ብርና ነሐስ ሜዳሊያዎችን ወስደዋል። ውድድሩ 22.1 ኪሎ ሜትርን ማካለል ይጠይቃል። በመካሄድ ላይ ባለው ኦሎምፒክ ያልተጠበቁ ውጤቶችም እየተመዘገቡ ነው። ከነዚህ መካከል አንዱ ስለሆነው የወንዶች ቅርጫት ኳስ ጥቂት ብለን አጭር የስፖርት ዳሰሳችንን ንግታ። የህልም ቡድን ተብሎ የሚጠራውና እውቅ ተጫዋቾችን ያሰለፈው የዩናይትድ ስቴትስ ቅርጫት ኳስ ቡድን በፈረንሳያቸው 83-76 ተሸንፏል። በኦሎምፒክ ታሪክ ከ17 ዓመት ወዲህ የዩናይትድ ስቴትስ ቡድን ሲሸነፍ ይህ የመጀመሪያው ነው።
ወደ ተከታዩ ዘገባ እንለፍ። በሴካፋ ከ23 ዓመት በታች የእግር ኳስ ውድድር እየተሳተፈ ለሚገኘው የኤርትራ ብሔራዊ የእግር ኳስ ልዑካን ቡድን የአማራ ክልል ፕሬዝዳንት አቶ አገኘው ተሻገር የራት ግብዣ አድርገዋል። ይህንን በተመለከተ አስቴር ምስጋናው ዘገባ አላት።
ከሳምንት በፊት ነበር በሴካፋ ከ23 ዓመት በታች የእግር ኳስ ውድድር ለመሳተፍ የኤርትራ ብሔራዊ የእግር ኳስ ልዑካን ቡድን ባህር ዳር የገባው። ያኔ ቡድኑ ሲገባ የባህር ዳር ከተማ ሕዝብ ደማቅ አቀባበል እንዳደረገላቸው እና እንደተደሰቱ ተጫዋቾቹ ገልጸው ነበር። ትላንት ደግሞ የአማራ ክልል ርዕሰ መስተዳደር አገኘው ተሻገርን ጨምሮ የክልሉ ከፍተኛ አመራሮች ለቡድኑ የእንኳን ደህና መጣችሁ የእራት ግብዣ አድርገውላቸዋል። የአማራ ክልል ርዕሰ መስተዳደር አገኘው ተሻገር በስነ ስርዓቱ ላይ እንደገለጹት በኢትዮጵያ የመጣውን ለውጥ ተከትሎ የሁለቱ ሀገራት መሪዎች የሀገራቱን ግንኙነት በማስተካከል የህዝቦችን አንድነትና ወንድማማችነት ማደስ መቻሉን አስታውሰዋል። በባህል፣ በታሪክ፣ በሃይማኖት አንድ የሆኑ የኢትዮጵያና የኤርትራ ህዝቦች በተለይ ባለፉት 30 ዓመታት በተሳሳተ የፖለቲካ ትርክ ተለያይተው መቆየታቸውንም ጠቅሰዋል። የአማራና የኤርትራ ህዝቦችም በሚጎራበቱበት አካባቢዎች በስፋት አብረው የሚኖሩ ወንድማማች ህዝቦች ናቸው ያሉት ርዕሰ መስተዳደሩ ይህ ግንኙነት ሁለንተናዊ በሆነ መልኩ ተጠናክሮ እንዲቀጥል የክልሉ መንግስት በትጋት ይሰራል ብለዋል።
የኤርትራና የኢትዮጵያን ህዝቦች በፍጹም በስነ ልቦናቸው፣ በባህላቸው፣ በወጋቸው፣ በማናቸውም ነገር መነጣጠል አይቻልም። ይሄ የምንጊዜም የሁልጊዜም የታሪክ ጠባሳችን የኤርትራ ህዝቦችና የኢትዮጵያ ህዝቦች ላይለያዩ እንደገና ተጋምደዋል። ስለዚህ የሁለቱ መሪዎች ከፍተኛ ክብር አለ። የኤርትራን ወንድም ከሆነው ከአማራ ህዝብ ጋር አብሮ መኖር አብሮ መልማት ይፈልጋል። የኤርትራን በተፈጥሮ የአማራ ህዝብ ጎረቤት ነው። የሚለየን አንገረብ ነው፣ የሚለየን ተከዜ ነው።
ብዙ ኤርትራውያን ወልቃይት ውስጥ ተወልደዋል። ብዙ ኤርትራውያን ሁመራ ውስጥ ተወልደው አድገዋል፣ ተምረዋል። ብዙ ኤርትራውያን ሁመራ ከተማ ውስጥ ህንጻ ሰርተዋል፣ ነግደዋል፣ ሀብት አፍርተዋል። ስለዚህ የአማራ ህዝብና የኤርትራ ህዝብ አንድ ነው።
ስለሆነም ይህ የጀመረውን አንድነታችን አጠናክረን መቀጠል እንችላለን። የኤርትራ ህዝብና መንግስት በማንኛውም ሁኔታ ከጎናችን ነው። እኛም ከኤርትራ ህዝብና መንግስት ጎን ነን።
በስነ ስርዓቱ ላይ የኤርትራ የስፖርት ፌዴሬሽን ቴክኒካል ዳይሬክተር እና የሴካፋ ኢንስትራክተር በአሁኑ ሰዓት ደግሞ የልዑካን ቡድኑ መሪ የሆኑት አቶ ዳንኤል ዮሐንስ ፍቅርና ሰላም አቆራኝቶናል ብለዋል።
ሰላም ለእድገት እኛ ስፖርተኞች
የኤርትራ ብሔራዊ ቡድን ተጫዋች ሳዶሬ ማነ በቆይታው እጅግ እንደተደሰተ ተናግሯል።
ስሜ ሳዶሬ ማነ ይባላል። የመጣው ነው ከኤርትራ ነው። እዚህ ባህር ዳር ላይ ጨዋታ ነበረን ዛሬ ከኢትዮጵያ ጋር አሸነፍን። አዎ አብረን ቋዳሳለን። አይ እኮ የጓደኝነት ነው ጨዋታ እኮ ነው። በጣም ቆንጆ ነገር ተሰማን። እንደዚህ አይነት ሪያ አይላውቅም። አይደገም እንደዚህ አይነት ፍቅር ባራ ህዝቦች ሁሉ በጣም ነው ወዳለ ነው ባልፈልጋሎ እንደዚህ አይነት ህዝቦች አይደገም ብቻ አይደገም የለም የለም መቻል እውነት ንግነችን አንቺ ደሞ ኤሌክትራ ሞጡ እንደዚህ ያደርገን እንቀበላለን እሺ አዎ በጣም ነው ወዳለ ማለት እሺ እሺ
እሺ ትላንትና ማታ ርዕሰ መስተዳደሩ አቶ አገኘው ተሻገር የራት ግብዣ አዘጋጅተውላችሁ ነበር እና እስኪ በዛ በቆይታችሁ ምን ታዘብክ ምን ነገር አስተዋል
በጣም ቆንጆ ተሰማን አማራ ክልል መጣው ራሱ መጣ ለኛ ድራር ግብዣ አደረገን አስተያየቱ ተናገረን ብዙ ነገር ማለት ነው በጣም 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 አመሰግናለሁ ለክልል አማራ አላፊ
ወደ ጣና ገዳማት ሁሉ ሄዳችሁ ጎብኝታችኋል እስኪ እሱን ደግሞ ስሜት ተናገረኝ
እሱ ስሜቴ በጣም የተቀደሰ ስፍራ ነው በጣም ቆንጆ ስፍራ ነው ብዙ ነገር አልታየም የቃናው ህዝቦች ይመላለሱ ከዚህ ለገዳሙ እና ደግሞ ገዳሜን ብዙ ነገር ገጣገጥ መስፈን ገ እንደዚህ የተቀደሰ ነገር ገዛን በጣም ቆንጆ ነው በጣም በጣም ሁሉ ህዝብ መጣው የኤርትራ ህዝብ እንደዚህ እንመለስ በዛሬ አንን መናገር ፈልጋለሁ ሁሉ ነገር አለ እነ አዋው አሳውቃለሁ እሺ
እሺ በዝግጅቱ ላይ የአማራ ክልል ርዕሰ መስተዳደር አገኘው ተሻገር ለፕሬዝዳንት ኢሳያስ አፈወርቂ ስጦታ ልከውላቸዋል ይበንዲ እንዳለ የምስራቅና መካከለኛው ከ23 አመት በታች የእግር ኳስ ውድድር ዛሬም እንደቀጠለ ውሏል በመክፈቻው ዕለት ኤርትራና ኢትዮጵያ በሶስት እኩል ውጤት የተለያዩ ሲሆን በዛሬው ዕለት ደግሞ ለደረጃ ባደረጉት ውድድር ኤርትራ በፍጹም ቅጣት ምት 4-3 በሆነ ውጤት ኢትዮጵያን አሸንፋለች ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር
አድማጮች ሰዓታችን ተጠናቀቀ በሰላም ደሩ ነገ እንገናኛለን